رسول الله يا حبيبي.
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ሰችነ ወጣ እንቅስቃሴ ባዛርና ማን ነበር በጦርነቱ ምክንያት የገበያ ሁሉ ጠፋ። ምንም ነው ስራ በለለበት ምንም ማድረግ አንችልም። እኛው ሶስት ልጅ አለን። ሁለት ያለው አለ ከዛ በላይ ያለው አለ። የምትፈልጉ ነገር ተመስልኝ ሰዓት አገኝ።
በአማራ ክልል የሚፈጠሩ ግጭቶች በርካቶችን ካለ ስራ እያስቀሩ እንደሆነ ተሰምቷል። ከዚህ ጋር የተያያዘው ዘገባ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። አማራ ክልል ካለፈው አመት ሐምሌ ወር ጀምሮ በቀጠለው የትጥቅ ግጭት ሳቢያ ስራ አጥ እንደሆነ የገለጹ ከ6000 በላይ ሰራተኞች ቤተሰቦቻቸው ለመርዳት እንደተቸገሩ ተናግረዋል። የአሜሪካ ድምጽ ያነጋገራቸው ከስራ ውጭ የሆኑ ዜጎች በግጭቱ ምክንያት የሰሩባቸው የነበረው ተቋማት መዘጋታቸው ካለፉት 7 ወራት ወዲህ ለማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡ ማመልክተዋል። አስቴር ምስጋናው ዝርዝሩን ታስተማናለች።
ካለፈው 2015 ዓመተ ምህረት ሐምሌ ወር አንስቶ በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የቀጠለውን ግጭት ተከትሎ ብዙዎቹ አነስተኛና ታላላቅ ኢንዱስትሪዎች በመዘጋታቸው ሳቢያ ከስራ ውጭ መሆናቸውን የገለጹ ዜጎች ቤተሰባቸውን ለመመገብ እንደተሳናቸው ለአሜሪካ ድምጽ ተናገሩ። ከነጋገርናቸው መካከል የሶስት ልጆች አባት የሆኑት ጌታሁን ተስፋ እድገት በህብረት የቆዳና የጫማ ማምረቻ የሚል ተቋም ከ9 ጓደኞች ቸው ጋር በመከፈት ለረጅም አመታት ይሰሩ እንደነበር አውስተዋል። ከግጭቱ ወዲህ ግን ገበያ መጥፋቱንና ስራ ለማቆም መገደዳቸውን ገልጸዋል። የርሳቸውና የጓደኞቻቸው ምኑሮ ከእጅ ወደ አፍ እንደሆነባቸው ነግረውናል።
ድርጅታችን በቃ እንቅስቃሴ ባዛርና ማን ነበር በጦርነቱ ምክንያት ያው ገበያ ሁሉ ጠፋ። ምንም ነው ስራ በለለበት ሰዓት ምንም ማድረግ አንችልም። እኛው ሶስት ልጅ አለኝ። ሁለት ያለው አለ ከዛ በላይ ያለው አለ። የምትፈልጊው ነገር በምትፈልጊው ሰዓት አታገኝም።
በአበባ እርሻ ልማት ዘርፍ በተሰማራው ባዮፍሬሽ ፋርም በተባለ ድርጅት ውስጥ ተሰራ እንደነበርና ባለፈው አመት ነሐሴ ወር በነበረው ግጭት ምክንያት ድርጅቱ ማምረት በማቆሙ ስራ አጥ እንደሆነች የምትናገረው ተስፋ መኩሪያ ለዘርፈ ብዙ ችግሮች ተጋለጫለው ትላለች። የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው አመት ነሐሴ ወር ጀምሮ በምዕራብና በምስራቅ ጎጃም ዞን እንዲሁም በደብረ ብርሃን አካባቢዎች ባለው ግጭት ከአነስተኛ እስከ ታላላቅ ኢንዱስትሪዎች መካከል የወደሙ በግብአት እጥረትና በመሰረተ ልማት መቋረጥ ምክንያት ስራ ያቆሙ መኖራቸውን ገልጸዋል። በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ለስራ አጥነት መዳረጋቸው አስረድተዋል።
ኢንዱስትሪዎች ያው ጥሬቃ ከሀገር ውስጥም ከውጭም ይቀርብላቸዋል። በዋናነት ደግሞ ክልላችን የግብርና ምርት አምራች ከመሆኑ ጋር ተያይዘው በክልላችን በብዛት የሚገኙት የአግሮ ፕሮሰሲንግ ወይም ደግሞ የግብርና ምርትን የሚያቀነባብሩ ፋብሪካዎች ናቸው። ስለዚህ አሁን ባለው ተጨባጭ ሁኔታ እነዚህ ፋብሪካዎች ጥሬቃ ባለማግኘታቸው ምክንያት የጥሬቃ እንቅስቃሴ ከቦታ ቦታ መሳጠር ስለማይችል በዋናነት እያመረቱ አይደለም። 1238 ማኑፋክቸሪንግ ኢንዱስትሪዎች ቶታሊ ስራ ቆመዋል። በእነዚህ ኢንዱስትሪዎች ሲሰሩ የነበሩ ከ6318 በላይ ሰራተኞችም ከስራ ውጭ ሆኑበት ሂደት ነው ያለው። በተለይ ደግሞ የአትክልትና ፍራፍሬ አባለማት የሚባሉ አትክልትና ፍራፍሬዎችም ከ18 በላይ የሚሆኑት ጉዳት ደርሶባቸዋል። ጉዳቶቹ ሁለንተናዊ ናቸው። አጠቃላይ ጉዳቱ ስንመለከተው ኢኮኖሚያዊ፣ ማህበራዊ፣ ስነልቦናዊ ስብራቶችን ያስከተለ እንደነበር ለማንሳት ነው።
በባዮፍሬሽ ፋርም የአበባ እርሻ ልማት ድርጅት ውስጥ ይሰራ እንደነበርና ድርጅቱ ምርት በማቆሙ ምክንያት ከስራ እንደተሰናበተ የሚገልጸው ወጣት ጌታውን ቢወጣ ስራ ማቆሙን ተከትሎ በከፍተኛ ድባቴ ውስጥ እንደሚገኝ ነግሮናል።
ገባዬ ነበር ነው ዛሬ ስራ እንደኝ በቃ ዝርሱ
የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ክልሉ አሁን ካለበት ማህበራዊና ኢኮኖሚያዊ ችግር እንዲላቀቅ የሰላም ድርድር እንዲደረግ ጠይቀዋል።
ጥያቄ አለኝ የሚለው አካል ሰጋይ በሆነ መልኩ ጥያቄውን ወደ ጠረጴዛ አቀምጦ የሚወያይበት የሚነጋገርበት ምንጭነት እንዲፈጠር
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን መጥቀሱ ይታወሳል። ኮሚሽኑ የደረሱትን ጉዳዮች በዝርዝር ሲገልጽም ልዩ ልዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጡና ተያዥ ጉዳዮች ነዋሪዎችን ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን አትቷል። ግጭቱን በዘላቂነት ለመፍታትም ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ ኮሚሽኑ በዚያው ሪፖርቱ በብርቱ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ፍርምስ ጋር አሁን አመሰግናለሁ። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ህይወት የከጠፈው HIV AIDS አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ መብዛትና ለHIV AIDS ሲሰጥ የነበረው ትኩረት መቀነሱ ለቫይረሱ ስርጭት መጨመር ምክንያት እየሆነ ስለመምጣቱ እየተነገረ ነው። ስምኝሽ ቆየ ከዚህ ጋር የተያያዘውን ዘገባ ታሰማናለች።
ባለፉት አመታት HIV AIDS ባለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በአለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የHIV መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የHIV ስርጭትም ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና በተለይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የአገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽዮ ኢኮኖሚክ ትሬንዶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ። እና ብዙ የርስኪ ቢሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን አየነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15-29 ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢዩሽን አላቸው። በዚህ አዲስ የሚያዝ ምጣኔ ውስጥ
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ከዚህ ጋር ሰው ኖርማሊ መኖር እንደሚችል፣ የኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነፃ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሙ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበርና አሁን ላይ ያለ ግን የአሁኑ ጀነሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበረከታቸው ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንንም በማየት በጣም ታዳጊና ፕዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኢዝሊንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በመስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
There are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ያለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ጥናትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
አገራችን በተለያየ ምክንያት የሰዓትነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነርሰን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence.
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የህክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ህክምናቸው ይቋረጣል። ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች አስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
በየወሩ መጥቶ የሚወስዱትን ለየሶስት ወር መራሪታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመራሪቶች መጎዳትና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝላይን አሰስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋድርጅቶች ቤዝላይን ማጠንተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫይለንሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬፋዎች በየአግባቡ ስለሰራ በተቻለ መጠን ካሉ ጤና ፕሮግራሞች ኤችአይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤችአይቪን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የህክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም ማን እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጻንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ነው ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳለሁ።
በጤና ጥበቃ መረጃ መሰረት በአሁን ወቅት ኢትዮጵያ ውስጥ ከ610 ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500 ሺህ በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ የስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህንን የተመለከተውን መሰናዶ በመቀጠል እናስደምጣችሁ። በሜሪላንድ ግዛት ውስጥ ነዋሪ ሆነችው ሲሆን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12-13 ሰዓት እንደሰራ ይችላል። ምክንያቱም ያሰውጣ ካለ አማራጭ የለም። የት ሄደ ተሰራል? አንተንም ይቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እነዚህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኛ አንድ ማቆም ሰው እዚህ ሀገር መጥቶ ገና የተገኘነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ከተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው፣ ሶሻል ሴኩሪቲ ነበር የሌላቸው፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነት ና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቸርችስ እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነጻ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቸርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያን ቢኖሩ ሲናገሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ተመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ኮነ አላም ወራቨር ይዘው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ አንብብ። ሀርሽን ኮሚኒቲ አለ። በጣም የኛ ሰው ይረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንድ ዶክመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊጋሊ መቆየት የምችለው የሚለውን ነገር በተጣለ መጠን በደም ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካኩሉ ፋሚሊ መስራች ዶክተር እለል ተረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለም። ብዙ ልፋት አለው አለ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህን ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመለከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመቀጠል ደግሞ ኤደን ገረመው በወንዶች ዘንድ የተዘወተረን አንድ ስፖርት ለሴት ደቡብ አፍሪካውያን ለማስተዋወቅ እየተደረገ ስላለው ጥረት ትነግረናለች።
የመንሸራተቻ ቦርዶች፣ የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟቸዋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬትቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቆርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ከተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከ20 ሳንድስ በተሰኘው ስፍራ ጭምር 3 ነጻ የስልጠና መርሃ ግብሮችን ትሰጣለች።
This was a perfect opportunity for me to
ለነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለኔ እጹብ የሆነ አጋጣሚ ነው። ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው።
በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቹ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና 3 ወራ ቢሆንም ድፍረቱን ግን አዳብራለች።
I feel so good like it's very
oh በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ያደርጉት ማየት ያስፈራል። ነገር ግን አንዴ ራስህን ሞክረው በጣም ነው ደስ የሚለው።
ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሂም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሳውያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመት የነበረ ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገለላለች። ይሁን እንጂ
እንጂ በስፍራው መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ኮንዱማ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታየ ነበረችው። ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬትቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች።
Now I feel like they don't really have a choice because
አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ኮንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም።
ባይፔሉ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ ያደረገች ስፖርታዊ አቋም በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካስል ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።